የተከበራችሁ አድማጭ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ ያዝናችሁ እናስታውቃችሁ።
ኮቪድ በኋላ ሱን ተያይዞ የመጡ ብዙ የጤና እክሎች፣ ድካም ሊሆን ይችላል፣ የእንቅልፍ ችግር ሊሆን ይችላል፣ የመተንፈሻ አካላት ችግር፣ የመርሳት የማስታወስ ችግር፣ የጭንቀት፣ የድባቴ፣ ብዙ አይነት ነገሮች ከዚህ በፊት ያልታወቁ አሁን ከረዥም የኮቪድ ዘመን በኋላ
በምሽቱ በአይምሮ ጤና ዙሪያ ዘገባለን። አብይ ጉዳያችን ነው። ሌሎች ጥንቅሮችንም ይዘናል። ኤደን ገረመው የምሽቱን መሰናዶ በመምራት፣ ብርሃን ኃይሉ ስርጭቱን በማቀናበር ከመላው የአሜሪካ ድምፅ የዲጂታልና እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። የያዝ ነው የአውሮፓውያኑ የግንቦት ወር ለዓለም የአእምሮ ጤና ግንዛቤ ማስጨበጫነት የተመረጠ ወር ነው። ይህንንም ምክንያት በማድረግ ሐኪሞን ይጠይቁ በተሰኘው መርሃ ግብሩ አሉላ ከበደ በዓለም ዙሪያ የሚታዩ ምስቅልቅሎች ለአእምሮ ጤና ሁከቶች ማሻቀብና ለህመሞች መባባስ ተጨማሪ ምክንያት መሆናቸው የተገለጸበትን የተመለከተ ውይይት አሰናድቷል። ውይይቱ ተከታታይ ነው የሚሆነው። በተከታታይ ሳምንቶች ወደ እናንተ የምናደርሳቸው ይሆናል። ለዛሬ ግን ዶክተር ተሾመ ሽብሬ የአእምሮ ሐኪም እንዲሁም ደግሞ በካናዳ የዳልሃውሲ ዩኒቨርሲቲ የአእምሮ ህክምና መምህርና ተመራማሪ ሲሆኑ ፕሮፌሰር ዮናስ እንዳለገዳ ደግሞ የነርቭና የአእምሮ ሐኪም ናቸው። እንዲሁም ደግሞ በባሮ የነርቭ ህክምና ተቋም መምህርና ተመራማሪ ናቸው። ሁለቱን አግኝቶ አነጋግሮ ያስተናገደው ዘገባ በመቀጠል ይቀርባል።
ዶክተር ተሾመ ሽብሬና ፕሮፌሰር ዮናስ እንዳለገዳ በቅድሚያ ለጊዜያቸው አመሰግናለሁ። የዓለም የአእምሮ ጤና ግንዛቤ ማስጨበጫ ወርን ምክንያት በማድረግ ነው የምንወያየው። በተለይ በዓለም ዙሪያ የበረቱ ቀውሶች በሚታይበት፣ ችግሮቹ በጠኑባቸውና በብዙ መንገድም በተራቆቱ አካባቢዎች በግለሰቦችና በማህበረሰቦች ላይ የሚያደርሱትን ተጽዕኖ በመገምገም ብንጀምር፣ በዓለም ዙሪያ በርካታ ቀውሶች የሚታዩበት ጊዜ ላይ ነው ያለነው። ግጭቶች ተበራክተዋል። ለሚሊዮኖች መፈናቀል የዘወትር ገጠመኝ የሆነበት፣ ሰዎች ህይወት የሚጠፋባቸው፣ የኑሮ ሁኔታን ጨምሮ ለአእምሮ ጭንቀት የሚዳርጉ የበረቱ ሁኔታዎች እየከፉ በሄዱበት በእነኚህ ድሃ ሀገራት ያሉ ግለሰቦችና ማህበረሰቦች ለምን አይነት የአእምሮ ሁከቶች ይጋለጡ ይሆን? ከርቅ ልጀምር ዶክተር ሽመ፣ ከእርሶ ልጀምርና ወደ ፕሮፌሰር ዮናስ ይላል።
አመሰግናለሁ አሉላ። እንዳልከው አሁን በዚህ ጊዜ በዓለም ሁሉ ላይ ያለው የማህበራዊ ቀውስ እና ያ ደግሞ ሊያስከትል የሚችለው የስነ ልቦና ቀውስ እጅግ በጣም ከፍተኛ ነው። እንደምናውቀው አብዛኛው የአእምሮ ህመሞች በእነዚህ ቀውሶች የመባባስ ወይም ደግሞ እነዚህ ነገሮች አጋላጭ ከምንላቸው ነገሮች ውስጥ ናቸው። አዳዲሶች ደግሞ አሁን አንተ እንደጠቀስካቸው ያሉ ነገሮች በሚመጡበት ጊዜ ያለውን ችግር ድርብ ድርብርብ እንደሚያደርጉ ምንም ጥርጥር የለም። እንግዲህ ጥናቶች ተሰርተው በኋላ የእነዚህ ሁሉ ነገሮች ውጤት ምንድን ነው፣ ምን ላይ ደረሰ የሚል ባይባንደርስም ግን የታወቁ ብዙ ነገሮች አሉ። ለምሳሌ ኮቪድ ከመምጣቱ በፊት ያልነበሩ፣ ኮቪድ ከመጣ በኋላ አሁን የምናያቸው ብዙ አይነት ነገሮች አሉ። ኮቪድ እንደ ወረርሽኝ ሆኖ መጥቶ ብዙ ሰው መጎዳቱ፣ መታመም፣ ህይወት መጥፋት ብቻ ሳይሆን ከኮቪድ በኋላ እሱን ተያይዞ የመጡ ብዙ የጤና እክሎች፣ ድካም ሊሆን ይችላል፣ የእንቅልፍ ችግር ሊሆን ይችላል፣ የመተንፈሻ አካላት ችግር፣ የመርሳት የማስታወስ ችግር፣ የጭንቀት፣ የድባቴ፣ ብዙ አይነት ነገሮች ከዚህ በፊት ያልታወቁ አሁን ከረዥም የኮቪድ ዘመን በኋላ ይህን እንደ ምሳሌ ብንወስድ ዛሬ እየተከሰቱ ያሉት ወይም በቅርብ ዓመታት የተከሰቱ ብዙ ነገሮች በአእምሮ ላይ የሚያደርሱ ጫና ከፍተኛ መሆኑን የሚያስረዳ ነገር ይመስለኛል። እና በጣም ድርብ እና ድርብ የሆነ ችግር በሰዎች አይምሮ እና በማህበረሰብ ላይ ያመጣል።
አመሰግናለሁ ፕሮፌሰር ዮናስ። ወደ እርስዎ ሲሻገር በዚህ በዩናይት ስቴትስ በወጣቶች ላይ የበረከተ የመጣ የአእምሮ ጤና ሁከት ራስን የማጥፋት ሙከራና ራስን የማጥፋት ድረስ የሚታየው በከፍተኛ ደረጃ መጨመሩ ተመልክቷል። ቀደም ብዬ ካነሳኋቸው ተደራራቢ ችግሮች ጋር እርሶ ያሉበትን ዩናይትድ ስቴትስም በዓለም ደረጃም ይልቁንም ደግሞ እንደ ኢትዮጵያ ባሉ አገሮች ካሉ ችግሮችም ጋር ቢያዛምዱልን።
እሺ፣ አመሰግናለሁ። አይ ቲንክ ዶክተር ተሾመ እንዳለው ይሄ በየቦታው ያሉ ግጭቶች ተካቂ ግጭቶች በተለይ ለአእምሮ ህመም ተጋላጭ ያደርጉናል። ሌላው አሁን የተለየ የሚያደርገው በአሁኑ ዘመን በቪዲዮ የተደገፈ አስተቃቂ ነገሮች በአጭር ጊዜ ውስጥ ለብዙ የዓለም ክፍል መሰራጨት የሚችልበት ዘመን ላይ ነው። ለምሳሌ ያክል አሁን ከዚህ በፊት ቻይና ውስጥ ግሬት ሊፕ ፎርዋርድ ባለው ዘመን 20 ሚሊዮን ህዝብ ሞተ ይባላል። ግን ያን ጊዜ እንደዚህ እንዳሁኑ ሶሻል ሚዲያ የለም፣ ሰው ተርቦ እና ተሰቃይቶ ሲሞት የሚያሳይ ነገር የለም። አሁን ግን አንድ ቦታ አንድ ችግር ካለ ውጊያም ካለ ሰው በጥይት ተመቶ ተንፈራፍሮ ሲሞት ሁሉ ቪዲዮ መሰራጨት የሚችልበት ጊዜ አለ እና ይሄ ለአእምሮ ህመም ተጋላጭነቱን በፈረንጆቹ ትራውማቲክ ስትረስ የሚባለውን ለዛ ሊያጋልጥ ይችላል እና ከፍተኛ ችግሮች አሉ በየቦታው። የአሁኑን ዘመን የእኛን ዘመን የሚለየው በአጭር ጊዜ ውስጥ በቀላሉ በኮድ በድምፅ በቪዲዮ የተቀነባበረ መረጃ ከተምታታ መረጃ ጭምር ተቀላቅሎ ይተላለፋል በቀላሉ እና ይሄ በተለይ ወጣቶች ይህንን ኢንፎርሜሽን በቀላሉ መዝነውና አንጥሮ መውሰድ ለሚያስቸግራቸው ሰላይ የእድሜ ክልል ስላሉ ሰዎች ይሄ ከፍተኛ ተጽዕኖ ሊያመጣ ይችላሉ እየገምታሉ እና ሁለቱንም አንደኛው አድቨርስ ኢቨንት የምንለው ከባድ ፈተና ችግሮች ሰው ሲገደል ሲቃጠል ከፍተኛ የሆነ ሰቆቃ እንደዚህ ባጭር ጊዜ ውስጥ መተላለፋቸው ብዙ ሰው የሚያይበት ዘመን ላይ መሆናችን አይ ቲንክ ይሄ የበለጠ ችግሩን አወሳስቦታል ብዬ እገምታለሁ።
መልካም። ፕሮፌሰር ዮናስ ከርሶ ልጀምርና አሁን ደግሞ ወደ ዶክተር ተሾመ አልፋለሁ። ላለፉት በርካታ ዓመታት ያደረጋችኋቸው ጥናቶችና ምርምሮች ይበልጥ የሚያተኩሩባቸው ሁኔታዎች የሚመለከቱ ጭብጦች ብንመረምር፣ በእርሶ በኩል ፕሮፌሰር ዮናስ ብዙ ጥናቶች እንዳደረጋችሁ ተረድቻለሁ። ሰፋ ያለውን አንዱን ሲወሰድኩ ነው ይበልጡንም አልዛይመር ከተሰኘው አእምሮ ጤና ሁከት ጋር የተያዙ የማስታወስ ችሎታንና የአእምሮን የማሰላሰል ብቃት የሚያውከውን የህመም አይነት የሚመለከቱ መጠነ ሰፊ ጥናቶች አካሂደዋል። በዓለም ዙሪያ አሁን ያለውን ቀደም ብለን ያነሳነውን የአእምሮ ጤና ሁከት የአእምሮ ጤና ግንዛቤና ህክምና ሁኔታ በተለይ እነኚህ ቁልፍ ቁልፍ ጥናት የምታረጉባቸው የምርምር ዘርፎች አንጻር እንዴት ያዛምዱታል ፕሮፌሰር ዮናስ?
እኛ በምንሰራው ጥናት ብዙዎቹ ችግሮች ከእድሜ ጋር ተያይዞ ነው የሚመጡ እና እንደምታውቀው አሜሪካም ካናዳም ኢትዮጵያም አማካይ እድሜ ሰው ልጅ በአማካይ የሚኖረው እድሜ በየጊዜው እየጨመረ ሄዳል። እድሜ እየጨመረ ሲመጣ ደግሞ ሁሉም የሰውነት አካል ውስጥ መቀጣጠሚያ ላይ፣ በጥንት ላይ፣ ልብ ላይ፣ በአንጎል ላይ ለውጦች አሉ እድሜ ተከትሎ እና ይህን እድሜ ተከትሎ የሚመጣው ለውጥ በተለይ አንጎል ውስጥ አንዳንዶች ላይ በጣም ተባብሶ ሊታይ ይችላል እና ይህን እንዲባባስ የሚያደርገው ደግሞ በተለይ አንዳንድ ፕሮቲን ለነርቭ ሴሎችን ሊጎዱ የሚችሉ ነገሮች አንጎል ውስጥ ይጠራቀማሉ እና ያ ለመጃጀት በሽታ በተለይ እንደ አልዛይመር ላለው ያጋልጠናል ማለት ነው እና ይሄ በመጠኑም ቢሆን አንዳንድ ነገር ሰዓት ለምሳሌ አንድ ሰው ቁልፍ ኪና ቁልፉን የት ጋር እንዳስቀመጠ ቢረሳ እሱ ብዙ ክብደት አንሰጠውም። ያ ልበቢስነት አይነት ነው የሚያ ነገር ግን አንድ ሰው ከዋሽንግተን ኢትዮጵያ የሚሄድ አውሮፕላን በረራ ሰነጎዳያ ኖሮት ያንን ቢረሳ ያንን ነው እንግዲህ እንደ ትክክለኛ የመርሳት በሽታ የምናየው እና እሱንም ለይተን ማወቅ ያስፈልጋል እና ይሄ እንግዲህ በአሁኑ ዘመን ጥናቱ እየጨመረ እያወቀን በመጣን ቁጥር አንድ ሰው በ75 ዓመቱ ላይ የመጃጀት በሽታ የመርሳት በሽታ ክልክ ያለፈ አልዛይመር የሚባለው በሽታ ቢይዘው አሁን የሚታየው ይሄ ፕሮቲን መጣ የጀመረው ምናልባት ከ 20 እስከ 25 ዓመት በፊት ባለው ነው። ስለዚህ አንዱ እኛ የምናጠናው ምናልባት አንድ ሰው በ10 ዓመት ወይም ከ70 ዓመት ጀምሮ ሁለቱም አጥንተናል በየቀኑ እንደ ትንሽ መንቀሳቀስ ቢጀምር ይሄንን የመጃጀት በሽታውን ወይም ከመጠን በላይ የመርሳት በሽታውን ማስቀረት ይቻላል ወይ የሚለውን ነው አንዱ የምናጠናው። ሌላው ደግሞ ግለሰቡ የሚበላበትን ጊዜ ለምሳሌ በቀን 3 ጊዜ፣ በቀን 4 ጊዜ፣ በቀን 2 ጊዜ
በምግቦች መሃል ያለው ይሄ ኢንሱሊን የሚባለው ሆርሞን እሱ ከመርሳቶች ጋር ያለውን ግንኙነትም እያጠናን ነው። ሌላው ደግሞ በጣም ኔጋቲቭ ኢሞሽን ከመጠን ያለፈ ድብርት ወይም ድባቴ በሽታ ወይም ሌሎች ነገሮች እነዚህ የነርቭ ሰሎች የበለጠ እንዲከረክሱ ያደርግ ይችላሉ የሚለውንም እነዚህን ነገሮች እያጠናን ነው። ስለዚህ በአንድ በኩል ችግሮቹን መቀነስ መከላከል የሚያስችሉ ነገሮችን ለመረዳት ለማወቅ ሞክራለን። በሌላ በኩል ደግሞ ችግሩን እያባባሰ ሊሄድ የሚችሉ በተለይ በመጠኑ መቼም መደበር ያለ ነው ከቀን ተቀን ግን ከልክ ያለፈ እንደው ከአልጋ መነሳት እስከሚከለክል ምንም መስራት የሚከለክል መንቀሳቀስ የሚከለክል የቤተሰብ ኃላፊነት ለመወጣት የሚከለክል አይነት ሲሆን እንደ ችግር እናያለን። ሁለቱንም ነው የምናጠናው እና አንድ አልዛይመር በሽታ አሁን ብዙ ራሱ ምልክት ሳያሳይም የምናውቅበት ቴክኖሎጂ ላይ ደርሰናል። አሁን እኔ በመሰረበት ቦታ አንዳንድ ሰዎች ለጥናት እንደኛ በአማሎይድ ኢሜጂንግ በሚለው ሁለተኛ ደግሞ ራሱ ከጀርባ ላይ ወስደን ከአንጎል ውስጥ የሚመጣውን ፈሳሽ ወስደን እዛ ውስጥ ያለውን ፕሮቲን በማጥናት ምንም ምልክት የሌላቸው ሰዎች 60-70-80 ዓመት ሆኑ ውስጥ አንጎላቸው ውስጥ የአልዛይመር ፕሮቲን እንዳለ ማወቅ እንችላለን። አሁን ያንን እናዛለን በየቀኑ። የዛሬ 3-4 ዓመት ይሄ አሁን አልነበረም ይሄ አዲስ ቴክኖሎጂ ነው። እና ያ ምንድን ነው ጥቅሙ? ይሄ ወደፊት አንዳንድ መድኃኒቶችም ተለየ አንዳመት በፊት ስራ ላይ የዋለ መድኃኒት አለ። እሱ ፕሮቲኑን ራሱ ታርጌት የሚያደርግ ነው። እና ስለዚህ አይ ቲንክ ትንሽ ተስፋ አለ ወደተለን ነገር ምናልባት እነዚህን የፕሮቲኑን አንጎል ውስጥ የሚጠራቀመውን ነገር በማከም ለመከላከል ወይም ብዙ እንዳይባባስ ለማድረግ የሚያስችል ወደዛ አቅጣጫ እየሄድን ነው። እና ትንሽ ከዛሬ አመት ጋር ሲነጻጸር ዘንድሮ የተሻለ ተስፋ።
የፕሮግራማችን ተከታታዮች ውይይቱ አልተቋጨም። በእንግሊዝኛው አጠራር ስኪዞፍሬኒያ የተባለውንና የሰዎችን የማስተላሰልና የማገናዘብ ችሎታ እንዲሁም ስሜትና የጠባይ መታወክ የሚያስከትለውን በአጠቃላይ ህመምተኛው በዙሪያው ካሉ ሁኔታዎች ጋር የሚቆራረጥበትን የአእምሮ ጤና ሁከት የሚከስተውን በተመለከተ ዶክተር ተሾመ ሰፊ ጥናት ያደረጉበትን የህመም ሁኔታና የአእምሮ ጤና ግንዛቤን ጨምሮ ቀሪውን በተከታዩ ፕሮግራማችን ይዘን እንመለሳለን። ለአእምሮ ጤና ግንዛቤ የተሰጠው የአውሮፓውያኑ ወርሃ ግንቦት ተከታታይ ቅንብሮችን ይቀጥላሉ። ለአሁኑ እንግዶችን ፕሮፌሰር ዮናስ እንዳለገዳንና ዶክተር ተሾመ ሽብሬን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
ቢላቪድ ሚሽን ወይም ደግሞ የተወደደ ተልእኮ በዶክተር ቢኒያም ሁንዲቶን ሀብታሙ ስዩም አነጋግሯቸዋል። ይህ ተቋም የተለያዩ ወጣቶችን እና እንዲሁም ደግሞ በጤና ስራ ላይ የተሰማሩ በጎ ፈቃደኞችን በማስተባበር ወደ ኢትዮጵያ የተለያዩ ድጋፎችና እርዳታዎችን ያደርጋል። በቀጥታ የምናልፈው ወደ ዘገባው ነው።
ኢትዮጵያውያንን በጤና አገልግሎት ረገድ ለማገዝ በወጣት በጎ ፈቃደኞች ከተመሰረቱ ተቋማት መካከል አንዱ ቢላቪድ ሚሽን ወይንም የተወደደ ተልእኮ ነው። ሶስት አመት ገደማ በአሜሪካን ሀገር ተመዝግቦ ስራ የጀመረው ተቋም አጋር መስራች ከሆኑት መካከል አንዱ የሆነው ዶክተር ቢኒያም ሁንዲቶ ኢትዮጵያ ውስጥ ከሚሰሩ የሕክምና ባለሙያዎችና ተማሪዎች ጋር የተደረገ የሀሳብ ልውውጥ ተቋሙን ለመመስረት ምክንያት መሆኑን ያወሳል።
የጀመርንበት ምክንያት መጀመሪያ ኢትዮጵያ ያሉትን ሐኪሞችና ነርሶችን፣ ሶሻል ወርከሮችን ኢንተርቪው ያደረግ ናቸው። ኢትዮጵያ ውስጥ እና አፍሪካ ውስጥ ምንድን ነው በጣም ታላቅ በጣም ከባድ ነው የሚባለው ለታካሚዎችና ለታመሙት ሰዎች እና እነሱ አንደኛ ያሉ ብዙ ታካሚዎች ሆስፒታል ገብተው መድኃኒት አፎርድ ማድረግ አይችሉም እና ዲስቻርጅ ይደረጋሉ። ከሁሉም ደግሞ ህጻናቶች በካንሰር የተጎዱ በጣም ይጎዳሉ፣ ኪሞቴራፒ ኤክስፔንሲቭ ስለሆነ እና ይህም በተነሳ እኛ እዚህ ያለን ወጣቶች ሐኪሞች፣ ዶክተሮች እዚህ አሜሪካ ውስጥ ያለን ኦርጋናይዜሽን ኤስታብሊሽ አደረግን።
ዶክተር ቢኒያም ቢላቪድ ሚሽን ከተመሰረተ በኋላ ኢትዮጵያ ውስጥ ከሚገኙ ጥቁር አንበሳ ሆስፒታልን፣ ኢትዮ ሄልዝ አሊያንስን ከመሰሉ የህዝብ ጤና ተቋማት ጋር ሲሰራ መሰንበቱን ነግሮናል። ሲሰጣቸው የቆዩ አገልግሎቶችን አድማስም እንዲያስረዳል።
ከጀመረን አሁን ብዙ ለውጥ አግኝተናል። ኢትዮጵያ ውስጥ ብዙ ህጻናቶችን ለመርዳት እነዚህ ህጻናቶች ወደ ቤታቸው መመለስ ይችላሉ። ኢንሾርት አማር ታይም ደግሞ የወላጅ ጭንቀት ቀንሷል። ወላጅ ለዛ ህጻን ያወጣውን ወጪ ለሌሎቹ ለጤናማ ለሆኑ ህጻናቶች እያወጣ ቤቱ ቤተሰቡ ራሱ ከፖቨርቲ ላይ ነጻ መውጣት ይችላል እና ፖቨርቲን አድረስ ማድረግ እንችላለን በመድኃኒት። እርዳታ የኛ ደረጃውን በአገር ነው ግን የኛ ሚሽን በአጉራት አፍሪካን በዴቨሎፒንግ ታዳጊ ሀገሮች ነው የኛ ጎል ቪዥናችን እና ኢትዮጵያ ውስጥ በምንሰራበት ስራ ከአዲስ አበባ ብቻ አይደለም ከተለያዩ ክፍለ ሀገር ይመጣሉ የተፈናቀሉ ሰዎች ከሆርን ኦፍ አፍሪካ ከኤርትራ ከተለያዩ ቦታ ይመጣሉ እነዚህ እና ገንዘብ ስለሌላቸው ወደኛ ነው የሚመጡት እኛ ደግሞ በኪሞቴራፒ በአንታባዮቲክስ በተለያዩ ነገሮች ህጻናቶች ብቻ ሳይሆን አንዳንድ ጊዜ ነው እናቶች ይመጣሉ በጡት ካንሰር የተያዙ እነሱንም ደግሞ እንረዳቸዋለን
ቢላብድ ሚሽን ከሚሰራቸው ስራዎች ጋር በተገናኘ የዓላማ ተጋሪዎቹን ለማብዛት አሜሪካ ውስጥ ከሚገኙ የከፍተኛ ትምህርት ተማሪዎች ጋር ለመስራት በጥረት ላይ ይገኛል። በቅርቡ በዩኒቨርሲቲ ኦፍ ሜሪላንድ በነበረው የባህል መድረክ ላይ በመገኘት ከተማሪዎች ጋር ልምድ ለመለዋወጥ ሞክሯል።
አይ ቲንክ የመጀመሪያ ሐሳባችን እንዴት ነው አብዛኛው ሀበሻ የሚገናኝበት ቦታ በኢትዮጵያም ደግሞ ባህልና ካልቸር ሴሌብሬት የሚደረገበት የሚከበርበት ቦታ ፈልገን ነበርና በመጀመሪያ ሐሳብ የመጣው ይሄ ስብሰባ ነው። በዚህ ቦታ የሀበሻ የኢትዮጵያ ብቻ ሳይሆን የኤርትራ የአፍሪካም ራሱ ካልቸር የሚከበርበትና ደምቆ የሚታይበት ነው። ፈረንጆችም ጥቁሮችም ሁሉም ከሁሉም ሀገር መጥተው ያዩና የኢትዮጵያን ካልቸር ሴሌብሬት የሚያደርጉበት ነው። እሱን ካወቅን በኋላ ኮንታክት አድርገን እዚህ መጥተን ከነሱ ጋር ጆይን አድርገን እንደዚህ ከነሱ ጋር ኮላቦሬት ማድረግ ጀመረ።
ዶክተር ቢኒያም በተመሰረተ ጥቂት ዓመታት ውስጥ የበርካታ ሰዎችን ህይወት በበጎ መቀየሩ የሚነገርለት ተቋም የመጪ ዘመን ህልም ከአሁኑ በተሻለ ስምሪትና ብቃት ለተጨማሪ ሰዎች መድረስ እንደሆነ ይናገራል።
የኛ ቪዥን ታዳጊ ሀገሮችን እና ታዳጊ ሀገሮች በድህነት ያሉት ከድህነታቸው የሚወጡት ያሉት ህዝብ ጤናማ ሲሆን ጤናማ የሚሆነው ደግሞ ሰው የሚያስፈልገው መድኃኒት የሚያስፈልገውን ነገር በታመመት ጊዜ ሲያገኝ የኛ ቪዥን ያንን ማድረግ ነው።
Beloved Mission የተወደደ ተልእኮ ተቋም ውስጥ ተሳታፊ የሆኑ ወጣት ባለሙያዎች አገልግሎቶችን የሚሰጡት በበጎ ፍቃደኝነት ከለምንም ክፍያ ሲሆን ለሚያከናውኗቸው ስራዎች የሚሆኑ ግብዓቶችን ለማሟላት ከለጋሾች እርዳታ በተጨማሪ የተለያዩ የገቢ ማስተባበሪያ ዝግጅቶችን በተለያዩ የዩናይትድ ስቴትስ ከተሞች ሲያከናውኑ መቆየታቸውንም ሰምተናል። ለአሜሪካ ድምጽ አፕታም ዘዩም ዋሽንግተን ዲሲ።
አሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቤ መሰናዶ ይቀጥላል። አሁን ደግሞ የምናልፈው ወደ ኢትዮጵያ የትራንስፖርት ችግር ነው። በትግራይ ክልል ተጀምሮ ወደ አማራና አፋር ክልል የተስፋፋው የሰሜን ኢትዮጵያ ጦርነት ከመጀመሩ ቀደም ብሎም ሆነ ከጦርነቱ በኋላ በሀገር ውስጥ የሚደረጉ የየብስ እንቅስቃሴዎች የጸጥታ ችግር ምክንያት መታጎላቸውን በተለያየ ጊዜና ከተለያዩ የሀገሪቱ አካባቢዎች አስተያየት የሚሰጡ ነዋሪዎች ሲናገሩ ቆይቷል። ወደ አንዳንድ አካባቢዎች በተሽከርካሪዎች መንቀሳቀስ አዳጋች በመሆኑም ሰዎች የአየር ትራንስፖርት ለመጠቀም እንደሚገደዱ ይናገራሉ። ለመሆኑ በአሁን ወቅት ያለው የሀገር አቋራጭ የህዝብ ትራንስፖርት አገልግሎት ምን ይመስላል? ደረጀ ደስታ ዘገባለሁ።
በትግራይ ክልል የተጀመረውና በኋላም ወደ አማራና አፋር ክልል የተስፋፋው የሰሜን ኢትዮጵያ ጦርነት ከመጀመሩ ቀደም ብሎም ሆነ ከጦርነቱ በኋላ አገር ውስጥ የሚደረጉ የየብስ እንቅስቃሴዎች በጸጥታ ችግር ምክንያት መታጎላቸውን በተለያየ ጊዜና ከተለያዩ የሀገሪቱ አካባቢዎች አስተያየት የሚሰጡ ነዋሪዎች ሲናገሩ ቆይተዋል። ወደ አንዳንድ አካባቢዎች በተሽከርካሪ መንቀሳቀስ በማዳገቱም ሰዎች የአየር ትራንስፖርት ለመጠቀም እንደሚገደዱ ይናገራሉ። ለመሆኑ በአሁን ወቅት ያለው የአገር አቋራጭ የህዝብ ትራንስፖርት አገልግሎት ምን ይመስላል? ለዚህና ለሌሎች ጥያቄዎች ምላሽ ለማግኘት የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዝዳንት አቶ ብርሃኔ ዘሩን አነጋግሬያቸዋለሁ። የማህበሩ ተሽከርካሪዎች አገልግሎት የሚሰጡት ወደ የትኛው የአገሪቱ አካባቢዎች እንደሆነ ተጠይቀው ከሚያብራሩበት ይጀምራሉ።
አንዳንድ የተሰጠ ችግር የነበረባቸው ቦታዎች ላይ የማንሄድበት ነበር። አሁን ግን በዚህ በኦሮሚያ በወለጋ ሳይድ ተንቀሳቀስን።
ከአዲስ አበባ ተነስቶ ወዴት ድረስ መሄድ ይችላል? በእያንዳንዱ አቅጣጫ
ወደ ወለጋ ይሄዳል።
እስከ የት ድረስ ወለጋ ማለት?
እስከ ጊምቢ ድረስ ያልፋል። ሁሉም ጋር ተቃጣ። አሁን ባለው ሁኔታ አማራ ክልል በተወሰኑ የጸጥታ ችግር የነበረባቸው ነበር። ያም ሆኖ ግን በተቻለ መጠን አማራ ክልልም መኪኖች እየሄዱ ነው።
የማይሄዱባቸው አካባቢዎች አሉ?
አሁን ላይ የለም።
ተቀላላ ወዴትኛውም አካባቢ እንቀሳቀሳሉ?
አዎ ያ አሁን እንግዲህ የጸጥታው ነገር ኦኔ እንደውፍ አይደለ አንዳንድ የጸጥታ ችግሮች ሲኖሩ ፎር ሴፍቲ ቆማል እንጂ አሁን ባለው ሁኔታ ሁሉም ጋር ይሄድን ነው። የዚህ ደሴ በርም ሰሞኑን በዚህ በአላማጣ ጉዳይ ላይ ትንሽ መስተጓጎል አድርጎ ነበር አንድ ሁለት ቀን። ከዛ በኋላ ግን ያው አሁን ተስተካክሎ እስከ መቀሌ ድረስ እየተኬደ ነው። ደሴ ዙሪያ ያሉትም ከዚህ ከአዲስ አበባ ተነስተን እየሄድ ነው።
አውቶቡሶች ናቸው የሚሄዱት?
አዎ አገር አቋራ
በየቀኑ ነው የሚሄዱት?
አዎ በስኬጅሩላቸው መሰረት በየቀኑ ይወጡ ነው። አሁን ለምሳሌ በዚህ በደሴ መስመር ያው በዓልን አስመልክቶ በርካታ ህብረተሰባት በዓሉን ከቤተሰቡ ጋር ለማሳለፍ እየሄደ ነው። በርከት ያሉ ተሽከርካሪዎች ደግሞ በትርፍ ጉዞ እየመደብን እየሄዱ ነው። አሁን መቀሌ ራሱ በዛሬው ቀን እንኳን ወደ 16 መኪና ሄዷል።
ከወትሮው የተለየ ነገር አለው የእንቅስቃሴው መጠንና?
አሁን በዓል ስለሆነ ትንሽ እንቅስቃሴው ጨመር ብሏል።
በአዘቦት ቀን ምን ያህል ነው የሚሄደው በቀን? ለምሳሌ ወደ መቀሌ
አዘቦት ቀን አንድ ነው።
ወደ ጎንደር ሲሄዳል?
ከዚህ ከአዲስ አበባ ጎንደር አንዴ፣ አዲስ አበባ ጎጃም ግን እየሄደ ነው። ባህር ዳርም እየተኬደ ነው።
ከአዲስ አበባ ጎጃም ውስጥ እስከ ባህር ዳር ነው ወይስ ከባህር ዳር አልፎም ይሄዳል?
ከዳንግላ ማርቆስ ምናምን እየሄደ
ነው። በቀን አንድ ብቻ ነው የሚሄዱት? በየቀኑ በአንድ ቀን ነው የሚገቡት ወይስ?
በስኬጅሩሉ መሰረት አሁን ለረጅም ጊዜ ጎጃም መስመር ተዘግቶ አልነበረም። አሁን ግን ያው ስታ ሁኔታ በከፊል አስተማማኝ እየሆነ ይመስላል። ስለዚህ ህብረተሰቡ ደግሞ መጓጓዝ አለበት። ስለዚህ ያንን እያደረግን ነው። ያው ኦን ኤንድ ኦፍም ቢሆን ዛሬ ሄደ ነገ ደግሞ ተስታው ትንሽ ካስቸገረ እሱን አዘግይተ ደግሞ አንድ ቀን ሁለት ቀን አልፈ ደግሞ አገልግሎት መስጠትን ትቀጥላለህ።
በዚህ ውስጥ ምን ያህል ፈቃደኞች ናቸው የህዝብ ትራንስፖርት አገልግሎት ሰጪዎች? የሚከፍሉትስ ዋጋ ምን ያህል ነው? እስካሁንስ የከፈሉት ዋጋ ምንድን ነው?
ያው እንደ ነጋዴ ነው የምታስበው። ዞሮ ዞሮ አንዳንዴ ጸጥታ በሌለባቸው ክልሎች ላይ ያው ትንሽ መከራከር ጉዳይ ይኖራል። ግን መንግስት አንዳንዴ እጀባም የፓትሮሊንግ ስራም ስለሚሰራ እንሄዳለን። ሾፌሮች አንዳንድ ጊዜ ያው ከፍራቻ የተነሳ እንሄድም የሚል ይሄራሉ። ግን በከፊል ነው እሱ። ግን አሁን ያ የተቀረፈ ይመስል።
ሾፌሮች ወይም የትራንስፖርት ድርጅቶች ይገደዳሉ እንዲሄዱ ወይስ በምርጫቸው ነው የሚሄዱ?
እኛ በጋራ ሆኖ በሚወጣ ስኬጅሩል አለ፣ የጋራ የስምሪት የሚወጣ ለማህበራት በጋራ ሆነን የምናወጣው ማለት ነው። በዛ ስምሪት መሰረት ተሽከርካሪዎቻቸውን መድበው ስራውን ይሰራሉ። ግዴታ የሚባል ነገር የለም። ያው ግድ የሚኖረው በሀገር ላይ የሚመጣ አንዳንድ የጸጥታ ነገሮች ካሉና እዚህ የሪሻፍሊንግ ሰራዊት የማጓጓዝ ነገር ሲኖር ያው ግዴታ ስለሆነ ያን ጊዜ በግዴታ እንሰራለን።
ካለው ፍላጎት አንጻር፣ ከህዝብ ፍላጎት አንጻር ማለት ነው፣ ምን ያህል በቂ የትራንስፖርት አቅርቦት አለ? አገር አቋራጭ አውቶቡሶችን በሚመለከት ነው መጠይቆት።
አሁን ባለው ሲትዌሽን ነው ወይስ ኢን ጀነራል ነው የምታወራው?
በጠቅላላውም አሁን ባለው ሁኔታ ሁለቱንም ለይተው ቢነግሩኝ ደስ ይለኛል።
የእኛ ፖፑሌሽን ግሮዝ ያው እንደምታየው ከፍ እያለ ነው። ፍልሰቱ አዲስ አበባ ላይ በጣም በርካታ ነው። አሁን ባለው ሲትዌሽን አዲስ አበባን ጨምሮ ትራንስፖርት አቅርቦቱ ካለን የተሽከርካሪ ብዛትና ከዲማንዱ ጋር ተመጣጣኝ አይደለም።
እሱ በፊት ከነበረው ቀንሷል ቁጥሩ የተሽከርካሪው አቅርቦት?
አዎ በፊት ይገባ ነበር። አሁን ግን አደረጃጀታችንም ድሮ የነበረው በማህበራት አደረጃጀት ነበር ለረጅም ጊዜ። ሶ አሁን መንግስት አደረጃጀቱን እድገት የሚመጥንና ተወዳዳሪ ለመሆን በሚል በንግድ ህጉ ብቻ እንድንደራጅ አድርጎ ወደ ስራ እየገባንበት ያለ ሁኔታ ነው። ፍሬት ትራንስፖርቱ ኦልሞስት ሁሉም ወደ ንግድ አደረጃጀት፣ ወደ አክሲዮን፣ ወደ ፒኤልሲ ዞሯል። እንደ በፊቱ በማህበራት የለም። ያ በነን ፕሮፊታብል ኦርጋኒዜሽን ስም የተደራጀ ነበር ለሀያ ምናምን አመት። አሁን ግን መንግስት በዚህ በአዲሱ የትራንስፖርትን ከማሳደግ አኳያ እና ተወዳዳሪ ከመሆን አኳያ በሼር ካምፓኒ ጠንካራ እንድንሆን በተለያየ አደረጃጀት አውጥቶ እዛ ውስጥ እንጄጅ ሆነን ኦልሞስት የደረቅ ጭነቱ አልቋል። እዛ ሆነናል። የቀረው አሁን ማመላለሻ ነው። ህዝብ ማመላለሻም በሂደት ላይ ነው ያለ ነው። እየቀየር ነው ነው። በዛን ጊዜ የተሻለ ተሽከርካሪ የመበደር አቅም ይጨምራል። እንግዲህ መንግስትም አንዳንድ ኢንሴንቲቭ ያዘጋጅልናል ብለን ተስፋ እናደርጋለን።
የህዝብ ማመላለሻዎቹ ስምሪት ለምሳሌ ድሮ በአንድ ቀን ተነስተው በአንድ ቀን የሚገቡበት ወይም በአንድ ቀን ተነስተው ሁለት ቀን ጅፍጅ ብቻ የነበራቸው የጊዜ ገደብ ነበረ። አሁን በዛ ጊዜ መሰረት ነው የሚሄደው ወይስ ለውጥ አለ?
ልዩ የሚባሉ የትራንስፖርት አቅርቦት አለ። ያ ማለት አርሊ ከአዲስ አበባ ተነስቶ ኢንጂን ሳይዙ የተለየ ነው። የክፍያው መጠንም ለዛ ክፍያ መጠን የሚችሉ ህብረተሰቦችን ይዞ ኦልሞስት ሁሌ በአንድ ቀን ነው እሱ የሚገባው ከዚህ መቀሌም የሚገባ አለ። ስለዚህ ይሄ ተነሱ 40 ምንጭም የሚገባ አለ። ጃጅም መስመሮች ያሉትን ይሄዳል። በመደበኛው ግን በኪሎ ሜትር ሽፋናቸው ለምሳሌ መቀሌን ካየን በሁለት ቀን ነው የምናረገው።
ምን ያህል ሰዎች ነው የሚጭኑት?
መደበኛ አውቶቡስ ከ60 ወንበር ነው፣ ከ45 እስከ 55 ወንበር ነው በልዩ። ያው ምቾትን ምንን ታሳቢ ያደረገ ስለሆነ
የናንተን ብቻ ነው የሚጠቀሙት ወይስ ሌሎችም አሉ? ሌሎችም እንደናንተው እንደዚሁ የሚያቀርብ አለ? አውቶቡሶችን በሚመለከት ወይስ አገር አቋራጭ አውቶቡሶችን ማለቴ ነው? ለምሳሌ ዛሬ አንድ ሄዷል ብለውኝ ነበርና ሌላም ከሌላም በኩል የሚሄድ አለ ወይስ የናንተ ብቻ ነው?
አይ በመደበኛ የተደራጁት ከመንግስት ተርሚናሎች የሚነሱ አውቶቡሶች ናቸው። በመደበኛነት የምንወጣው እኛ ብቻ ነን። ያ ማለት እኛ እንሄዳለን። እንደገና ደግሞ ልዩ ባስ ደግሞ ያሉት ከስተመሮች የተለዩ የመክፈል አቅማቸው ከፍ ያለ ስለሆነ እነሱም ይሄዳሉ። ግን ብዙሃኑን የሚወክለው መደበኛው ስለሆነ መደበኛው በቀን ከሚሰጠው ስምሪት ውጪ አይሄድም። ሪስትሪክትድ ነው።
ወደ ጎንደር፣ ወደ መቀሌ፣ ወደ የትኛውም አካባቢ መሄድ፣ ወደ ወለጋም ቢሆን መሄድ የሚፈልጉ ተጓዦች ቢኖሩ ያላቸው አማራጭ ምንድን ነው? አውቶቡስ መሄድ ለሚፈልጉት
እንግዲህ ያው ልዩ አውቶቡስ አለ ብያለሁ። ከዛ መደበኛው አለ። እንደገና ደግሞ ክልሎች ያደራጇቸው መለስተኛ የሚባሉ አውቶቡሶች አሉ።
አብዛኛው የትኛውን ነው የሚጠቀመው ከነዚህ ውስጥ?
መደበኛውን ነው በብዛት የምንጠቀመው። መንግስትም ታሪፉን ሬጉሌት የሚያደርገውና መንግስት በሚሰጠው ታሪፍ መሰረት ብቻ ነው የሚንቀሳቀሰውና ብዙሃኑን ክፍል የሚሸፍነው መደበኛው።
ዋጋስ አማካይ ትልቁ ርቀት የሚያስከፍለው ምን ያህል ነው? እስከ ምን ያህል ድረስ?
አሁን ባለው 840 ብር አካባቢ ነው
በአውቶቡስ ለመጓዝ።
አዎ፣ በልዩ ደግሞ ወደ 2400 ምናምን ብር በአንድ ሰው ትከፍላለህ። ልዩነቱ ይሄ ልዩ የሚባለው በአንድ ቀን ነው የሚገባው፣ መደበኛው ግን በሁለት ቀን ነው የሚገባው።
በጣም አመሰግናለሁ።
በጣም ደረጀ፣ እኔም በጣም አመሰግናለሁ።
Snowy.
ቻችን ስለነበረን ቆይታ ያመሰግናለን። እዚህ ላይ እንሰናበታለን። የደንገረመው ስናዶን በመምራት ብርሃን አይሉ በመቀጣጠር አብረናችሁ ነበር። ጤና ይስጥልኝ።